አድማጮች፣ ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 ዓመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍስ እንደምን እስከ ዛሬ ሳይታተም ከዚህ ደረሰ? አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል።
ዘካርያስ ዮና እባላለሁ። የምኖረው በእስራኤል ሀገር ነው። ባለፉት 47 ዓመት ግድም በእስራኤል ነው የምኖረው። ከዛ ፊት አዲስ አበባ ነበርኩኝ።
መልካም። አቶ ዘካርያስ፣ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓመተ ምህረት ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ50 በላይ ዓመታት በኋላ ነው ለህትመት የበቃው ወይም የህትመት ብርሃን የማየት እድል የገጠመው ይህ መጽሐፍ። ለምን ሳይታተም ይህን ያህል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት እርስዎ እንደሚያውቁት ጨምረው ባጭሩ ይግለጹልን።
እሺ፣ እንግዲህ መጀመሪያ ለምን እንዳልታተም ይግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል።
መልካም።
እንግዲህ ይሄ መጽሐፍ አባቴ ተርጉመው ለእትም ያዘጋጁት በ1953 ዓመተ ምህረት ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ ያቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብሎ ደግሞ እንደገና የከለከሉት።
ምክንያት ተነግሮ ነበር አቶ ዘካርያስ? ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ እንዳይታተም ያሉበት?
እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት። ያን ጊዜም እንደተባለ እኔ በእውነት ትክክለኛውን መልስ አላውቅም፣ ግን ተከለከለ ብለው አባቴ ሲነግሩኝ እኔ አስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይህ እንደዚህ አይነት መጽሐፍ ለምን አስፈለገ በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ የዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል፣ ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ እነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀርብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻልን ቀጥታ በማተሚያ ቤት አሳትመን 3000 የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት እና ከዚያ ወዲህ ነው እንግዲህ ወደ እኛ ወደዚህ የመጣ ነው።
ህትመቱ እንደወጣ ነው ወዲህ ወደ ዩናይት ስቴትስ የመጣችሁት እና ባለፈው እሁድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት።
ልክ ነው፣ ልክ ነው።
አቶ ዘካርያስ፣ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ የሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሐፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር የአዲስ አበባ ዩኒቨርሲቲ ፕሬስ ጋራ ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው? እናንተ ልታሟሉ ያልቻላችሁት?
እንግዲህ ለዩኒቨርሲቲው ያቀረብነው የአልቫሬስን መጽሐፍ ብቻ አልነበረም። ሌላም የአባታችን አቶ ዮና ቦጋለ የህይወት ታሪክ ጽፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በዕብራይስጥ በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም ስራ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳትሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ተፈቅዶልን ዳራቹ አልተፈቅዶልንም ይችላል መጀመሪያ እንፈራረምና ከዛ በኋላ ነው እና ይሄ ትንሽ ዋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በነሱ መንገድ ባንሄድ ይሻላል በማለት ነው የተወነው። የአዲስ አበባ ዩኒቨርሲቲ
የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች ተርጉማችሁ በዕብራይስጥና በእንግሊዘኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጥኖ መሆኑን ሲነግራችሁ ኋላ ላይ አነታራኪ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም።
አሁን እንግዲህ የምችም የድብቅ አይደለም የኛ ለራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ ታሪክ ያቶ ዮና ቦጋለ ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው።
ቤተ እስራኤላውያን
ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ 50 አመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ ያገሩ ህዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ ኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከነሱ ጋር ተግባባ ነው በዚህ ነው። ያልባሬጹ አላከራከረንም።
ያን ትርጉም የፈለጋችሁት አባታችሁ ቀደም እንደገለጿቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላውያን ታሪክም አካል እንደመሆኑ አንባቢያን ለዘፍ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው።
አዎ ልክ ነው።
መልካም። አቶ ዘካሪያስ ከህትመቱና ሳንሱርን የተመለከተው ከቀደመው ጥያቄ ከ50 አመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎቹና አጥኚዎቹ ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው በአጻጻፍ መንገዳቸው በ6 አመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነውና እየተመለከትን ያለ ነው። እርሶ ስለ መጽሐፉ ይዘት ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው ያባቶ መጽሐፍ በርግጥ እንደ ልጅነቱ የተለየ ሊሆን እንደሚችል ይገባኛል። ግን በርሶ ግምገማ ይሄን መጽሐፍ እንዴት ተመለከቱት?
እኔ በእውነት ያባቶ መጽሐፍ አሁን ታተሞ ለአንባቢዎች ለወገናችን ለኢትዮጵያ ህዝብ ለአዲሱ ትውልድ በመቅረቡ በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለሁኝም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ ብዙ የሚያከራክሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ፣ በዚህ ዓመተ ምሕረት ነው፣ በዛ ዓመተ ምሕረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከ50 ዓመት በኋላ በጣም የሚያስደስት ነገር ነው። ለጥያቄው ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው። መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጽሐፋቸው ይሆናል። ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ በፊት ምናልባት በየቤተ ክርስቲያኑ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም እኔ እንደምገምተው። ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም።
ገለልተኛ ሆነው የጻፉት በመሆን የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን?
አዎ ልክ ነው።
መልካም።
እንደዛ ነው የምገምተው።
መልካም አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከ400 ዓመት በላይ ወደ ኋላ የሚወስድን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብለው እርሶ እንደገለጹት በእኚህ ቄስ የ6 ዓመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀመር አድርገናል ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ አባቶ አቶ ዮና 50 አመታት በፊት ይህን መጽሐፍ ለመተርጎም ምን አነሳሳቸው? ሶስ ከሚያውቁት እስከ ተረዱት ድረስ በመግቢያው ላይ የተጻፉ የተወሰኑ ጥቦችን የተርጓሚው የአቶ ዮና ቦጋለን አስተያየት አይቻለሁ። አባቶ ለምን ይህን መጽሐፍ ለመጽሐፍ ተነሳሱ? ምን የሳባቸው ይመስሎታል?
አቶ ዘካርያስ ዮና ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ ራዲዮ መጽሔት ይመለሳሉ። ለአሁኑ ግን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
Evakishin balaput betishin konjit anjin beye konjit anjin beye len tawe kodliye konjit evakishin konjit evakishin balaput betishin konjit anjin beye konjit anjin beye len tawe kodliye Evakishin bawa kut betishin konjit anjin beye konjit anjin beye len tawe kodliye konjit evakishin konjit evakishin bawa kut betishin konjit anjin beye konjit anjin beye len tawe kodliye
ወንጀል ይላል ዜማው። አዲስ ጉርሜሳ ነው ድምጻዊው። ያን ጊዜ በሚርስ የአንጋፋው ድምጻዊ ማህሙድ አህሙድ 13 ዘፈኖች ተካተቱበት ሲዲው ላይ ነው ያገኘነው። ማህሙድንና ወጣቱን ድምጻዊ አዲስ ጉርሜሳን ተሌላ ጊዜ እናነጋግራለን።